አድማጮቻችን ክፍል ሁለት ፕሮግራማችን አሁን ይጀምራል። የዘረኝነት ፖለቲካ ውድቀት የተረጋገጠ ነው በሚል ርዕስ በሐማ ቱማ የቀረበውን ጽሑፍ አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። ላደርባዮቹ የመጥምቁ አንገት ሲቀላ ሳሎሜሱ ኢየሱስ ሲጋለጥ ሲያዝ ይሁዳሱ ፀሐይ ስትጠፋ ጨለማውሱ ገዳይ ሲያጓራ ፎካሪውሱ ሬሳ ዙሪያ ዘፈኑ ሲቀልጥ ክራር መቺሱ የጠቋሚ ጣት ባለቤትሱ ዘመንም አልፎ አዲስ ሲመጣ ትናንትን ክዶ ለዛሬ አዳሪ ሁልጊዜምሱ ወኔ ከዳውሪ ባለበት ያውጫው ሂሱ
አሁን በቅርቡ ድሮ እኔ ጠይቀው የነበረው የዴሞክራሲ ጥያቄ የሀገር አንድነት ጥያቄ የፍትህ ጥያቄ የእኩልነት ጥያቄ በጠቅላይ ሚኒስትሩ አፍ ጭምር ሲነገር ሰማን
ለጥባየበት የሚጎነበሰው ክህደት ሲደራ አለሁ የሚለው ጀግና ሲፈለግ ለም የሚለው ሁልጊዜም እሱ ባንዳ ሲጠራ ቡከን ሲፈለጋለው የሚለው ሰው ባለዋለበት በሚከረፋው በግሞች አምባ ቤቱን የፈራው ሁሉ ጊዜም እሱ
ለመጀመሪያ ጊዜ ጠቅላይ ሚኒስትር የብዬ የምጠራው ሰው አገኘኋል።
አፍም አስቸጋሪ ጭራሽ አመጠኛ ጌታውን ረስቶ ላበላው ቤተኛ አፍም አዋራጅ አልፎም ሰውን አጥፊ የተሸጠ ጌታን ድንገት አናጋሪ እጀት
እንትኖቹ እንዲያገግቡ ሁላችንም ተረባርበን የፖለቲካ ተቃዋሚዎች ወይንም ደፈወዳዳሪ የምንባል ሁሉ እያገዝን አሁን የተጀመረውን የለውጥ ጎዳና አብረን መስራት አለብን።
እጀት በጨለመው ዋሻ ገብቼ በዝንጀሮሽን ተበከረፋ ተጣለች አካ ገብቼ በፋኖ ደም በቀላ ከሰማይ ፀሐይ ተጋርጄ ድንገት ብርሃን ታየኝ ወገግ ብሎ ተገለጠልኝ የከረመው ምስጢር ሆኖ አይኔን ጨፍኝ ሁሉ ታየኝ አጓጉል ህልሜ እውነት መሰለኝ።
ለመጀመሪያ ጊዜ ጠቅላይ ሚኒስትር የብዬ የምጠራው ሰው አገኘኋል።
በኩሽታ ባነን ለኩታራ ሰገድን
ድንቅም ትግል
እግዚአብሔር አፈረብን በመከራ ሐሩር በስቃይ ዶፍ ህይወት በቀብሩ ሞቆን ኑሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኩሽታ ባነን ለኩታራ ሰገድን ስንቆረጥ ስቀን ሲጭኑንም ችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን ፈሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ እዮብን አፍንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጠፈን ይህም ጥፋት ሆኖ ማት ጨመረብን አምላክ ተቆጥቶ ስለፈጠረንም ባፍረት ተውጦ
ትግልከለኛ ስሜ በላይነ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። የዴሞክራሲ ጥያቄ፣ የሀገር አንድነት ጥያቄ፣ የፍትህ ጥያቄ፣ የእኩልነት ጥያቄ በጠቅላይ ሚኒስትሩ አፍ ጭምር ሲነገር ሰማን። ለመጀመሪያ ጊዜ ጠቅላይ ሚኒስትር ይብዬ መጣራው ሰው አገኘው አልኩ።
ከባላን ታከዶም መሰር ከፋሽስት ከጎራው ፈጠ ወዱን ደቀልቀሎ ዝንጠል አፉም እንደሸነቆሩ ትባሜ ካፈሰፈ ሚስተር ላይክ የጥንቱና ጁን ማዘርዘር ካሳብ በከለፋሽ የልቡን ከዛን ከፋ አደባባይ ከነፈለፈ ሸራ ካውጠመጠነ ሸር ካጠመጠነ አላስ ያለች ጣት ከሆነ አይወግኑት ወገን ካሻ ከጠላት ከወገነማ ዝሮስ ምን ልሰይኖራለ ባንዳነው እንዲያማ ለካፍያው ካንቀጠቀጠው ዶክ መኖሩን ካጣውማ በጊዜያዊ የጣር በትር ልቡ እንዲህ ከቀዳውማ እናት ወል ገባ ኖሯል ገና የዋና ውለትማ አይወግኑትን ወገን ካሻማ ከጠላት ከወገነማ አረም ያበቃለትሻ ቁም ስብሎ ማሳየት እንጂ አላባደሩ መዶሻ ባሷደሩ ማጭድ ሌላ የምን ማርከሻ ጠየት ነው እርሱን መውቀሻ የኋልዮሽ እንደገመልሽን ከወንዞድ ያለቦ ካሻማ ታዲያ ምን ልሳ ይኖረዋል ድሮስ ባንዳረም እንዲያማ
የትግል ስሜ መርሻ ዮሴፍ ይባላል። ለመጀመሪያ ጊዜ ጠቅላይ ሚኒስትር ይብዬ መጣራው ሰው አገኘው አልኩ።
እናም ለተጎሳቆሎ ላካሬ መካሻ ጅጋሚ እንዳመኝ ለኮሶው ስል መርሻ መልሶ እንዳይጎዳኝ ቀንሳ አጠብቆ በስፋት አበቀልኩ አንክኒት የኮሶ ዛፉ ወገርትና አንቆቁ ምንኛ ቀለለኝ ተገራገርኩት ደስታል ያ የኮሶ
ስልጣን ጥሙ ከድሜ መራዘም ጋር ችግር የፈጠረበት ይገለጻል። ቀደምም የሀፋን ትግል ለማስቆም በፍርሃት ተውጦ ያደረገውን ሙከራ ባንዘነጋም ይኸው ለአመታት ለወያኔ ተግደን ፍርፋሪ የሚኒስቴር መስሪያ ቤቶች እናገኝ የሚለውን ቅዠቱን እውን ያደረገ መስሎት በህዝብ ፊት የሀፋ ነኝ መስራች ነኝ ጠቅላይ ሚኒስቴርን አገኘው ብሎ ማፈሪያ አንጃነቱን ይፋ አድርጓል። ወደ ብዙ ዝርዝሮች ሳንገባ ለመሆኑ ይግደሰብ ይሀፋን መስርቷል? እስቲ እናዳምጠው ያለውን።
ትግልከለኛ ስሜ በላይነ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። ይሀፋን ከመሰረቱት ሰዎች አንዱ ነኝ። 46 አመት ስታገል የኖርኩ ድርጅት ነኝ። ለመጀመሪያ ጊዜ ጠቅላይ ሚኒስትር ይብዬ መጣራው ሰው አገኘው አልኩ።
እስቲ እናዳምጠው ቀደም ብሎ ያመነውን።
ከመስራች ያፋከ መመስረቱ በፊት ጀምሬ በመሰባሰቡ ጥረት ላይ ሳተፍኩ ሆነም መመስረታ ጉባኤው ላይ ስላልነበርኩ ከመጀመሪያ በአመራር ደረጃ አልነበረም ሳተፈው። ከ1972 በኢትዮጵያ አቆጣጠር ጀምሮ ያፋ አመራር ውስጥ ገብቼ መጀመሪያ በኮኦፕቴሽን ከዛም ደግሞ በተለያዩ ጉባኤዎች ሁለት ጊዜ ተመረጥ ሶስት ጊዜ ተመረጥ ሁለት ጊዜ ተመረጥ ከዚህ ያለው
የሽማግሌ ቀጣፊ ነው። ን የሚክዱ ሀገርን ያጠፋሉ። ማውቅ እናውቃለን ብንናገር እናልቃለን ተብሏል። የነወያኔ ዘረኛ ፖለቲካ ባጥሙ ከተደፋ ሙሉ አድሯል። ግና መዘዙ ብዙ ነው። ጠማማ መስማሮች የተሞላ ያረመኔ ቦምብ ነው። ፍንዳታው ብዙ ጉዳት ሊያደርስ ይችላል። በቸልታም መታየት መያዝ የሌለበትም ለዚህ ነው። ባለፈው ሰሞን የዩጎዝላቭ ሰርቦችንና የአገራችንን አማራዎች ሰቆቃና ስቃይ በማያያዝ አንድ ጽሑፍ በፈረንጆቹ ቋንቋ ባቀርብ ይህ ነው የማይባል ውርጅብኝ ከያቅፋጫው ተላከልኝ። ተካስ ብዙ ሰው ኢሜል የሚባለውን አድራሻዬን ያውቅ ኑሯል። ልደሰት ልደንግስ። ከሁሉም የገረመኝ አንድ መልእክት ግን አንተ አማራ ነህ ወይስ አይደለህም? ካልሆንክ ደግሞ ስለ አማራው መከራ ለመጻፍ መብት የለህም የሚለው ነው። የጥንቱን አስታወሰኝ። በተማሪ ሰልፍ ጊዜ ያኔ በአጼው ዘመን ተይዘን ሰንደፋ ኮልፌ ስንወሰድ ዘር ወይም ጎሳ ብለው ፖሊሶች ሲጠይቁን ኢትዮጵያዊ ያልነውና አዎ ሰልፉ ላይ ተገኝተናል ነበርን ያልነው ለተጨማሪ ሳምንታት ታስረን ነበር። የወቅቱ የዩኒቨርሲቲው ፕሬዝዳንት ሟቹ ካሳ ወልደማርያም የተጠየቁትን ሁሉ ለፍፈው ሊፈቱ ያሉትን ያኔም ምህረት ከገዢዎች ጠያቂዎች ነበሩ ሊወስድ ሲመጣ ለቀሪዎቹ ዩኒቨርሲቲዋ በእናንተ ትኮራለች ያለውን አረሳው። ነቅተን በቃን ባንልም አውቀናል ባልን ጊዜ ኢህአፓ ከሆን በኋላ ደግሞ ለእኛ ዘር ጎሳ ጥየቃ ጸያፍና አድሃሪ ነበር። እስከ ዛሬም ነው። አገራችን ኢትዮጵያ፣ እኛም ኢትዮጵያዊ ባዮች ነበርን አሁንም ነን። ጎሳዬ ብልህ ሰው ነው ያለውን ጸሐፊ ያስታውሰናል። ተስፋ ገብረስላሴ ራሳቸውን ዘብሔረ ቡልጋ ሲሉም የቡልጋ ተወላጅ ነኝ ማለታቸው ነው ከሚል ሌላ የሰጠነው ትርጉም አልነበረም። የፖለቲካ ድንግልነታችን ሲያበቃም በዚህ የኤርትራ ጦርነት ጥያቄ፣ በዚያ ሜጫ ሱለማ፣ የዋቆ ጉቱ፣ የባሌ አመፅ፣ የኦጋዴን ጦርነት ወዘተ እያለ ጉባለብን ችግር በየፈርጁ ቂሰኝነትና ገባርነት በውልደትና ቋንቋ ሃይማኖት የተነሳ በደልና ልዩነት ሁሉ አለን እኮ አሉን። ተጨባጭ ሁኔታ እኛ ያልፈጠርነው ተጋፈጠን። የተጎን ፖለቲካ ወይም የዛሬ ሀብታሞች በአገሪቷ ምንም ድህነት አላየንም ብለው እንደሚለፈፉት ሀቅን መካድ አልቻልንም። ለዚህ ሁሉ ችግር መፍትሄ ለመስጠትና ትግልን ለማስተባበር መነሳት ግድ ሆኖብን ስንነሳም ባንድ እንደ ኢትዮጵያዊ መደራጀትና መንቀሳቀስ ነበረብንና የግድ ለዚህ የብሔር ብሔረሰብ ጥያቄ ሊባል ለበቃው ችግር ምላሽ መስጠቱ አስፈላጊ ነበር። ተወልዶ አድጎ ጥርስ አውጥቶ የነበረን ችግር በጭራው ያዝንና ልንለቀውም የሚቻል አልነበረም። ትግሉ የሚፈቅድ አልነበረምና የኢትዮጵያም ጥቅም ምላሹን ስጡ ባይ ነበርና እኛ ስንታገል በዱር በገደሉ ያኔ በከተማው እነማን ነበሩ? ይህ ከላይ የሰፈረው በድጋሚ የተነገረና የተጻፈ ቢሆንም በዚህ እንደገና መነሳቱ ሁሉም ዜጋ የት ነበርኩ? ምንስ አደረግኩ? ለአገሬስ ታገልኩላት ወይ ብሎ መጠየቅ እንደሚገባው ዳግም ለመጠቆም ነው። ብዙዎች ኢህአፓን ከወያኔ አዛምደው ሊተቹ ይከጅላቸዋል። ደርግና መሰሎቹ ይህን ማድረጋቸው የሚጠበቅ ነው። ሌሎች ግን በዚሁ ሐሰት ተጠልፈው ይህን ሲያሽካኩ ማዳመጡ አሰልቺ ሆኗል። ደርግ በኢህአፓ ላይ ሲዘምት ድርጅቱን ስርዓት አልበኛ አናርኪስት፣ በዚያውም የሲአይኤና የአረቦች ቅጥረኛ፣ የተገንጣዮችና የሶማሊያ መንግስት ደጋፊ ብሎ አውግዞት ነበር። ደርግ ለስልጣኑ መዋደቅ ነበረበትና ኢህአፓ ዝናቡን አቁሞ ደርግን አመጣብን ቢልም የሚፈረድበት አልነበረም። የጨነቀው ፋሽስታዊ ቡድን ነበርና ከሱም ጋር ያበሩት ቡድኖች የተሻለ ሊያስብሉትና ቀና ሊያስተምሩት ሊያርቁት አልቻሉም፣ ወይም አልፈለጉም፣ አልሞከሩም። አብረውት በጥፋት ጎዳና ተጉዘው ታሪክ የማይረሳውን ሽብር ወልደዋል። ያኔ ሁሉም ስምሪቱን ይግለጽ ስንልም ክስ ውንጀላ ሳይሆን በተለይ ኢህአፓ ወያኔን አልታገለም፣ ለተገንጣዮች ተገን ሆኗል ብለው በተገላቢጦሹ ክስ ተደርዳሪዎች ዛሬም አሉና ያኔ እኛ ስንታገል የት ነበራችሁ ለመሆኑ ማለት የግድ ሆኖ ይገኛል።
ኢህአፓ ወያኔ የተባለው ጉድ ገና በናፋስ ይወለድ ጀምሮ ተቃውሞታል። በ1967 ዓመተ ምህረት መርሃ ግብር ወይም ማኒፌስቶ የሚያወጣው የኢትዮጵያ ብሔረሰቦች ቅራኔ ዋና ነውና አብሮ መኖር አይችሉም፣ ተገንጥለን የትግራይ ህዝባዊ ሪፐብሊክን እንመሰርታለን ሲልም የተቃወመው ኢህአፓ ነው። ወያኔ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ ሲመል ሲገዘትም ዋሾ ብሎ የታገለው ኢህአፓ ነው። ያኔ በ1967 ዓመተ ምህረት በዚያ ቋሙ የተነሳ አባይ ኢትዮጵያ ትምክህተኛ ወዘተ ተብሎ በጠባቦች ሁሉ ተዘምቶበታል። በአረብ አገዛዞችም እንዲሁ ታሪክ ነው፣ የማይካድ ታሪክ። ያኔ የት ነበርን ሁላችንም ብሎ መጠየቅ ደግሞ አስፈላጊና ተቃሚም ነው። የተባበሩ ንቦች ማርስ ይበሉ፣ የተለያዩ ዝንቦች በእበት ይወሰናሉ። የትግርኛ ተረት። ድርጅት እንደ ተከዜና አባይ የማግበሰብሰው የለም። ዘረኛው ወያኔ በላያችን ላይ የባጀው የበረከተው በራሳችንም ድክመት ጭምር መሆኑ የሚሳት አይደለም። ወያኔ ከላይ የተጠቀሰውን ምሳሌ የሰማውም የሚያውቀውም አይደለም። ማንነቱን የሚገልጸው በአሳፋሪና አሳዛኝ ደረጃ በጎጥ በብሔረሰብ ደረጃ እንጂ በኢትዮጵያዊነት አይደለም። ወያኔ ማለትም እብሪት ነውና የናጥፋ ደደቢት ይዘቱን ቅንጣትም ሳይለውጥ ጠላት ብሎ የፈረጀውን ሕዝብንና አገርን ለማዋረድ ቀን ተሌት ይባዝናል። ሞኝ ባያፍር የሞኝ ዘመድ ያፍር ተብሏልና ወያኔ እና መለስ ለሀገር የሚበጁ ለመሰላቸው ሞኞች ዜጎች ማፈራችን አልቀረም። በ1967 ዓመተ ምህረት ወያኔ መርሃ ግብር ወይም ማኒፌስቶ የሚያወጣው የኢትዮጵያ ሕዝብ አብሮ ሊኖር ከቶም አይችልምና መገነጣጠል አለበት ሲል ኢህአፓ ተቃውሞታል። ከዚያ ጊዜ እስከ አሁን ወያኔን ከመቃወምና ለሀገር ጠንቅ ነው ብሎ ከማውገዝ ከማጋለጽ ኢህአፓ አልተቆጠበም። ይህም የሆነበት ምክንያት ወያኔ በቃላት ለውጥና በውሸት አማኝ ቢሆንም ከልቡ ላይ ግን ያንን የጠባብነት ጥላሸት ማንሳት ያቃተው በመሆኑ ነው። በዘር ቆጠራ ያምናል። ዛሬ ሁሉም ዜጋ የሚያውቀው ሀቅ ይህ ነው። እነማን ባለስልጣኖች፣ ጀነራሎች፣ አዛዦች፣ ከበርቴዎች እንደሆኑና ከየቱም እንደመጡ የሚያውቀው ነው። 21 ዓመት አለፈ። ለዚህም ነው ዛሬ ይህን ሀቅ ክደው በኢትዮጵያ ዴሞክራሲ ሰፈነ፣ እኩልነት ተረጋገጠ፣ ዘር ሳይሆን ችሎታ የሰው መለኪያ ሆነ ብለው የሚጮሁት እበላባዮችና ባዕዳን በኢትዮጵያ ላይ በደል ፈጻሚዎች ናቸው የምንለው። አውቆ የተኛን ቢቀሰቅሱት አይነቃም ነውና ይህን ትተን ወደ ተጨባጩ መጓዝ ይኖርብናል። የወያኔ አገዛዝ ይወድቃል፣ ስርዓቱም ይንኮታኮታል። በሂደቱ ግን በህዝብና በአገር ላይ የሚደርሰው ጉዳት የከፋ እንዳይሆን መጣር ያስፈልጋል። በአፍሪካ ላይ ቅኝ አገዛዝ ስርዓትና የባሪያ ፍንገላው አሰቃቂ ተግባር ያደረሰውን ጉዳትና እስከ ዛሬም የቆየ ጠባሳ መሆኑንም መካድ አንችልም። ሆኖም ግን ዛሬ የአፍሪካ አምባገነኖች እያደረሱ ያሉትን ጉዳትና ብዝበዛ ወደ ኋላ ወስደን ጥፋቱ የቅኝ አገዛዝ ነው ብለን ሙሉ በሙሉ ለመለጠፍ መጣር ስህተት ይሆናል። የወያኔም ጉዳይ እንደዚያው ነው። ማንነቱን አልደበቀም። ዘረኛና አገራቲ መሆኑን ከነገረን አመታት አልፏል። በእስራም አይተነዋል፣ እያየነውም ነው። ስለዚህም ወያኔ እንደዚህ ነው እንዲያ ነው ማለቱ ጉንጭ ማልፋት ሊሆን የቀረው ትንሽ ነው። ለትግልም ወሬ እንዲሁ አተልቺ ሆኗል። ብዙዎች ገና ከመጀመሪያው ሰላማዊ ትግል በሚል መጋረጃ ተደብቀው ምንም ትግል አለማድረግን አለመሞከርን መመሪያቸው አድርገው ቆይተዋል። ሌሎች ደግሞ ለወዳቸው አድረው ከወያኔ ጋር አብረውና ለጸረ ኢትዮጵያ ባዕዳንም ተቀጣሪ ሆነው ህዝብን መጉዳቱን መርጠዋል። ሁሉንም እናውቃቸዋለንና ሊያደናግሩን የሚገባ አይደለም። ይህ ቢባልም ግን ወያኔ በሰርገ ገቦቹና ቀጥረኞቹ አማካይነት ሲከፋፍለንና ዴ የሚል ደዌንም ሲያሰራጭብን ቆይቷል። አባይና ተከዜ ሲሞሉ የማያግበሰብሱ የለም፣ ያውም ለባዕዳን ጥቅም። ድርጅቶችም ተመሳሳይ ጠባይ አላቸው። ብዙዎቹ ብልጭ ብለው ድርግም የሚሉትም ከዚሁ የተነሳ ነው ማለት እንችላለን። ስለ ዴሞክራሲ ይዘት ውዥንብር ሰፍኖ እንዳለው ሁሉ ስለ ድርጅትም እንዲሁ ግንዛቤያችን ያውም ከዚህ ሁሉ ዓመት በኋላ ደካማ ሆኖ ይታያል። ይህ ድክመት ደግሞ ለወያኔ አገዛዝ መበርከት አንዱ ዋና ምክንያት ሆኗል ብንል ስህተት አይደለም። ስለ ወያኔ አገዛዝ ውድመት ስናነሳ ስለ ተቃዋሚ ነን ባይ ድርጅቶች ድክመት ማንሳት የግድ ይሆናል፣ የተያያዙ ናቸውና። አንዳንዶች ይህን መረዳት ተስኗቸው ድርጅቶች ሲተቹ ተሰደቡ ብለው ይቆጣሉ፣ ይጮሃሉ። ራስን መመርመር ግን ቀዳሚና አስፈላጊም ነው። ድርጅት በድሎትና ምቾት የሚኖሩበት ሳይሆን ችግርንና መከራን እየተቀበሉ የሚታገሉበት ነው። ድርጅት የጋራ ጥረትን ቅርጽና ጥርስ የሚሰጥ እንጂ የግለሰቦችን የስልጣን ጥምና አጉል ልወደድ ባለዝና ልሆን ባይነትን የሚያስተናግድ አይደለም ወይም መሆንም የለበትም። ግለሰቦች ከድርጅት በላይ ሲሆኑ ነገር ይወለዳል፣ አንጃዎች ይፈላሉ። በኢህአፓ የአንጃ ክስተት የኔ ብቻ ስልጣን ጥመኞች ያደረሱትን ጉዳት በሰፊው አይተናል። ድርጅት በጋራ መርህና ዓላማ ዙሪያ መሰባሰብን ያመለክታል፣ መሰረትም ያደርጋል። መጥፎ ጠላት ያላቸው ድርጅቶች ደግሞ ራሳቸውን ማዕከላቸውንም ጠበቅ አድርገው መታገል አለባቸው እንጂ የግለሰቦች መፈንጫና ውህደት ያጣ ስብስብ ሊሆኑ አይገባቸውም። ድርጅቶች ግባቸውን ማወቅም አለባቸው። በተለይ ማን ነው ጠላታችን፣ ማን ነው ወዳጃችን በሚገባ ሳይለዩ ሊታገሉ ቢነሱ ትግል ያሉት ወሬ ሆኖ ይቀራል። ወዳጅ ያሉትም ይበላቸዋል፣ ያጠፋቸዋል። ድርጅቶቻቸው ወይም መሪዎቻቸው ግን የትግልን ሀ ሲናገሩ ፐን በናቀ ጉራ ራሳቸውም ካሳከሩ መጨረሻቸው አያምርም። ከሁሉም በላይ ጥፋት ግን ሰፊውን ህዝብ መናቅና አዋቂ ከኛም በላይ የለ ብሎ መቁራራት ነው። ተቃዋሚ ድርጅቶች በሀቅና በተግባር ደረጃ ጸረ ወያኔ ሆነው ከተገኙና ድክመታቸውንም አስወግደው ጠንካራ ድርጅቶች ለመሆን ከቻሉ የወያኔ አገዛዝ እድሜው ያጥራል። ጀግንነት የአንድ ክልል ተወላጆች ልዩ ቅባት ወይም ተሰጥኦ አይደለም። ሳይገሉ ጎፈሬዎች በዙና ለተወሰኑት ጉራ አመቺ ሁነ። ትናንት ጦርነት እንሰራባችኋለን ያሉ ዛሬ የህዝብ ትግል መሪ ነን ሲሉ ጭብጨባው መቅረጹ ምንኛ ግራ እንደተጋባን ጠቋሚ ነው። የጠላት አመጣጡ የተለያየ ነው። የህዝብን ወኔና መሬትንም የሚቀማበት ዘዴ ሁሉ ግን በተቃዋሚዎች የሚታወቅ ነው ማለትም ያስቸግራል። ጥፋታቸውን ጠንቅቀው ቢያውቁት ኑሮ ለጥቃቱ ሰለባ ባልሆኑም ነበር። ግን የድርጅቶች ድክመት በቅድሚያ ድርጅቶችን ራሳቸውን የሚያስጠይቅ ነው። ተቃዋሚ ነን ብለው ያገዛዙን የፖለቲካ መሰረታዊ ዘረኛ ሐሳብ የሚጋሩት አሉ። ሌሎች ደግሞ በግለሰቦች ተክለሰውነት ተተብትበው ተዳክመዋል። የነበሩ የህብረትና የግንባር ጥረቶች ምንም ጥቅም አልሰጡም ማለት ባይቻልም ይህ የግለሰቦች ፉክክርና የድርጅቶችም ከስም ሌላ ጥንቻ አልባነትም ችግር ሆኖ እየቆየ እንደቆየ መካድ የሚቻል አይደለም። ማንኛውም ግን ሰፊውን የህብረተሰብ ክፍል ያላሳተፈ ትግል ጥንካሬ ሊኖረው እንደማይችል ግልጽ ነው። የድርጅቶች በባዕድ አገር መነጋገርና መፈራረም ከህዝብ ጋር ሊኖር የሚገባውን ግንኙነትና መተሳሰር ሊተካ አይችልም። እዚህ ነው አንድም በህዝብ ጠላት ወያኔ ላይ አክረን መነሳት ሲገባን፣ በሌላ በኩል ደግሞ ህልውናችን በሀገር ቤት እውን ሆኖ በዚያው በመስኩ መገናኘትና መተባበር ያለብን። ይህ ሁሉ ግን በወያኔ ላይ ግልጽና የተስማማ አቋም እንዲኖረን የግድ ይላል። ግማሹ ከወያኔ ጋር ዛሬም እርቅ ወሰላም እየፈለገ፣ ግማሹ ከኢትዮጵያ ጠላቶች ጸረ ወያኔ ድጋፍ ለማግኘት እየባከነ፣ ሌላው ደግሞ ስለ ትግል እያወራ ጎበዝ ዶላር አምጡ እያለ፣ ሌላው ደግሞ ወያኔን ለማውደም ደፋ ቀና እያለ፣ ይህ ሁሉ በአንድ ሊሰባሰብ የሚችልበት ሁኔታ የለም። ስምረቱ በዓላማና በተግባርም መሆን አለበት። በህዝባዊ ቆራት ለኢትዮጵያ ብዙ ተመክሮ አካብታለች። ባንዳዎችንም መካሪዎችንም ታውቃቸዋለች። የጣሊያን ወረራ ጊዜ የነበሩትን አርበኞችና ትግላቸውን በነማው ሴቱን ሳይቀር የተጠቀሰውን ልንረሳ አንችልም። አርበኛ ስንል ለባንዳ ያደረውም የተዘነጋል ነበርም። ዛሬ ታሪክ ረስተው የቀድሞዎቹን ጨቋኝ ፍራቶች ሊያዳንቁ የሚሞክሩ ባይጠፉም ለህዝብ ብለው የታገሉትን የተሰውትን በሽብር የጠፉትን ኢትዮጵያ አትረሳቸው። እንደ ወያኔ በለበጣና ያዞምባ ሳይሆን በሐቅና ከልቧ ታስታውሳቸዋለች። ይህን የምንለው ቅርሳችንን ታሪካችንን አንርሳ በሚል ነው። የፈረንጁን ትምህርት በትጋት ለመከታተል እንደምንጥረው ሁሉ የሀገራችንንም ታሪክ ለማወቅ መዋደቅ አለብን። ታሪኩን የረሳ ስህተቱን ይደግማል ብቻ ሳይሆን የእናቱን ገዳይ አባባ ይላልም ተብሏል። ከራሳችን ተመክሮ ብዙ መማር እንችላለን። የሙሶሎኒ ፋሽስታዊ ጦር ሲወረን ወታደሮቹን ባርካ የላከችው የካቶሊኮች ቫቲካን ቤተ ክህነት እስከ ዛሬ ለአይሁዶች ይቅርታ ብትልም ለእኛ አጠፋ ይቅርታ አላለችንም። አርበኞች የሙሶሎኒን ወራሪ ጦር ሲቋቋሙም ባዕዳን በተለይም ምዕራባውያን ሲያሾፉብንና ኋላ ቀሮች ሲሉን ነበር። በዚያው መስክ ሀገር በቀል ባንዳዎች ፈልተው ለማርያ ቴሬዛ ሰግደው ስንቱን አርበኛ አስገድለዋል፣ አሰቅለዋል፣ ራሱንስ አስቆርጠዋል። ያላየነውና እንማር ካልንም መማር የማንችለውም የለም። ዛሬም ለወያኔ አገዛዝ እድሜ እየሰጡ ያሉት ዘመናዊ ባንዳዎችና ካህዲዎች ናቸው። አንዳንድ የዋህ ዜጎች አሜሪካ ከወያኔ አገዛዝ ነጻ ሲያወጣቸው ይታያቸዋል። ለምንና እንዴት? ወያኔ ለምዕራቦች ሰግዶ ስላለ ታማኝ ሎሌያቸውን የሚነኩት ሳይሆን እንደነ ሱዛን ራይስ የሚያወድሱት ናቸው። ከዚያ በላይ ግን አሜሪካኖቹም መካሪና አማካሪ የራሳችን ጠማሞች ናቸው። ተቃዋሚ ነን እያሉ ግን ባዕድ አገር ተቀምጠው አሜሪካንንም ቢሆን ወያኔን እርዱ እነገሌ ግራና አክራሪ ናቸው፣ እነገሌ አክራሪ ብሔረተኞች ናቸው ብለው የሚመክሩትና የሚማጠኑት ኢትዮጵያውያን ለመሆናቸው ጥርጥር የለንም። በዚህ መጥቀሱን ባንፈልግም ማንነታቸውን በሚገባ የምናውቅ ነን። በያፓ ደረጃ ግራ ክንፍ ናቸው። የምናዛቸው ለመፈጸም እሺ አይሉም። ባንዲራችንን በሰልፍ አቃጥለዋል። አክራሪ ብሔረተኞች ናቸው ቢሉንም ታዲያ በወያኔ ጸረ ዴሞክራሲነት ካመኑ ለምንስ ሌሎቹን አይረዱም? አማራ ተብለው ያልተወገዙትንስ ከልፈፋ ባሻገር በተግባር እንዲታገሉ ለምንስ አያደርጓቸውም? ይህን የማያደርጉት መሰረታዊና ብሔራዊ ጥቅማቸውን የሚጠብቁ በመሆናቸው ነው። ይህን ጥቅማቸውን የሚጠብቅላቸው ወያኔ ነው። በሀገር ልጆች በኩል ግን የተሰነጣጠቀ ምላስ እርስ በርሱ የሚቃረን ጩኸት ማሰማቱ ወያኔን ደጋፊ ከማሳጣት አንጻር ውጤት አይኖረውም። ወደ ዋናው ነጥብ ስንመለስ ግን ከራሳችን ተመክሮ ልንማር ብንቃጣ ከዚህ በፊት ድርጅቶች ፈጸሙ የሚባሉትን ስህተቶች ላለመድገምና ደም ፈሶ የተገኘን ተመክሮና ቅርስም የራሳችን ለማድረግ በቻል ነበር። ለሰለባ የመጣ ልብስ ቢጥሉለት አይመለስ ተብሏልና ወያኔ ከወያኔነቱና ከሀገር አጥፊነቱ መቼም ከቶም የሚቀየር አለመሆኑንም መገንዘብ ይቻላል። የዘር ፖለቲካ ገኖ አለሁ አለሁ ቢልም ወያኔ የፈለገውና ያቀደው አልሆነም። እንዲያ በክፋት የተዘመተባቸው ሁሉ አሉ። ህዝብ ደግሞ ተኖ የሚጠፋ አይደለም። አማራም አለ፣ ኦሮሞም አለ፣ አፋር፣ ሶማሌውም፣ ጉራጌውም፣ ሌላውም ሁሉ ኦርቶዶክሱም ሙስሊሙም አለ። የአገር ህልውና ለአደጋ ቢጋለጥም ኢትዮጵያ አለች፣ ትኖራለች። አገዛዙንም ሆነ መጥፎ የሚመኙላትን ሁሉ ውሎ አድሮ ታቸንፋለች። ዛሬ የነገሱ የመሰላቸው ነገ መግቢያ መውጫው ይጠፋቸዋል። ፍትህም ቀኗን ታገኛለች። በቃሊቲና ሌሎች ማጎሪያዎች ያሉ ሁሉ ይወጣሉ፣ የተገደሉትም ይዘከራሉ። ዛሬ ጣዖት ነን፣ ሐውልት ይጠረብልን ያሉ ነገ ከትቢያ ይደባለቃል ምስላቸው። ይህ ነው የታሪክ ትምህርት። ኢትዮጵያ አለች፣ ትኖራለችም፣ ግን ታገሉልኝ ባይናት። ዜጋ ካንቀላፋ መብቱንም አገሩንም ይቀማል። ዜጎች ለአገራቸውና ለመብታቸው መስዋዕትን ከፈሩ አገርንም ያጣሉ፣ መብታቸውንም ተቀምተው ይዋረዳሉ። ይህ እየታየ ያለና በታሪክም የታየ ሀቅ ነው። ወያኔ ኢትዮጵያን የጠላ የወሮበሎች ቡድን ነው። በውስጣቸው ኢትዮጵያዊ ራዕይ ያላቸው አሉ ማለቱ ቅዠት ነው። ከወያኔ ተለየን ያሉት እንኳ በጠባብነት ደዌ የተለክፈውና ጠበልም አልሄድ ብለው ይኸው እስከዛሬ ጸረ ኢትዮጵያ ማፈሪያዎች ሁነው አሉ። መለስ ሲሞት ቀዳዳ አገኘን ብለው ነበር፣ ግን አልሆነም። ወያኔ ወያኔነቱን አልለቀቀምና አስመራ ሄጄ ልደራደር አለ እንጂ ከተቃዋሚዎች ልገናኝ ላውራ ሲል አልተደመጠም። አንዳንድ ከሃዲዎች የባዕድ አገሩን ከአገር ቤቱ የወያኔ ሲኖዶስ ሊያስታርቁ ቢሞክሩም ፕሬዚደንት ተብየውም ቦታቸውን ረስተው የባዕዱ ጳጳስ ተመልሰው ቦታቸውን የያዙ ቢሉም ወዲያውኑም በማገባኝ ገባው ብለው ወያኔንም ራሳቸውን ጋጋልጡም ወያኔ ስልጣን ያካፍለናል ያሉት እስካሁን እንዳፈሩ አሉ። የማይመጣን ሰው ጥበቃ ነው። የሚያዋጣው አላህንም አምናለሁ አህያዬንም አስራለሁ ነው። የአገራችን ሰዎች አንድ ሎሌ ለሁለት ጌታ አይገዛም ያሉት ትክክል ነው። ለሆድም ለአገርም መገዛት አይቻልም። በዚህ ላይ እስከወላወልን ድረስ ወያኔ እድሜው ይረዝማል። ወያኔ የነብርን ጭራ የያዘ ነውና ሊለቅ አይችልም። ምንም ቢያባብሉትም ከማንነቱ ጋር ተቃራኒ ነውና ይፈራል። ስለዚህም ወያኔ ወያኔ ሆኖ ወደ መቃብሩ የሚሄድ መሆኑን አውቆ ምህረት የለሽ ጸረ ወያኔ ትግል ማካሄድ እንጂ ከወያኔ ጋር ላንላቀቅ ተጋብተናል አይነቱ ልፈፋ ራስን የሚያስገምት ከመሆኑ ሌላ ለኢትዮጵያ ቅንጣትም አይጠቅማትም።
ራስን ማስተላለፍ ነው። የወያኔ አገዛዝ ያደረሰውን ግፍና ስቃይ መዘርዘሩ ዛሬ አስፈላጊ አይደለም። ወንጀሉን አላውቅ የሚል ዜጋ ህሊናው ላይ የተኛ ብቻ ነው። የዛሬ ዋና ጥያቄ ወያኔን እንዴት ወደ ታሪክ ትቢያ መጣት እንችላለን የሚለው ነው። ሌላው ጥያቄ ሁሉ ዋና አይደለም። ይሄዳል ካልገፉት ግን መች ነቀንቃል። በአይቀርም ተስፋ እጅና ጣፎ ለውጥን ተበቃ የሚበጅም የሚያዋጣም አይደለም። ዙሪያውን ከቦ ወያሪን መክፋትም ከቦታው ያቆመዋል እንጂ አይጥለውም። ሁሉም ባንድ አጥጫ ለመጣል ብሎ መክፋት አለበት። ሌላ መፍትሄ የለም። ማንኛው መጠረ ህዝብ አገዛዝ ጊዜውን ጠብቆ መክሰሙና መውደቁ የማይቀር ቢሆንም የውድቀቱን ጊዜ መጠበቅ ግን የሚመከር አይደለም። ብዙ ጊዜ ሊፈጅና በሂደቱም አገርን በከባድ ሊጎዳ ይችላልና ትግል የግድ ነው። ፍራማ ትግል ማለትም ነው። ማለትም ወያኔን በትግል ሜዳ ወጥሮ ይዞና አድምቶ አሸብሮ ወደ ድል መንገድን የሚወስደን ማለት ነው። ትግል ስንል ስለ ትግል ማውራት ማውሳት ማለት ሳይሆን በተጨባጭ በደም የታጀበ ትግል ማካሄድም ማለት ነው። ደም አልባ መስዋዕትነት አልባ መንገድ ሊኖር ይችላል ብለው ህዝብን ያዘናጉትንና ያደናገሩትን ሁሉ ወያኔ የሀያ ዓመት ትምህርት ሰጥቶ አይሆንም ብሏቸዋል። ግን ቅዠታቸው አበቃ ማለት እንዳልሆነ ዛሬም ከሚሰማው ወያኔ ጋር እንደራደር እርቅና ድርግ ጫጫታ መረዳት እንችላለን። የወያኔ አገዛዝ ተደጋግሞ እንደተነገረው በስልጣን የቆየው በራሱ ጥረት ብቻ ሳይሆን በሌሎችም ድጋፍና ተቃዋሚው ነን ባሉትም ድክመት የተነሳ መሆኑ አይካድም። ከዚህ በማያያዝ መንገድ ለመዝረግ መለስተኛ ጋሬጣዎችን እናንሳ። አንደኛ፣ ድክመትን አውቆና መርምሮ ለማስወገድ መጣር የሚተበከና የግድም ነው እንጂ የሚሸሽ አይደለም። የዛለን ክንድ የፈረጠመ ጡንቻ አድርጎ ማቅረቡ ራስን ለአደጋ ማጋለጥ ነው። ፈሪን የጦር መሪ ማድረጉ ምን ያህል ጉዳት ሊያመጣ እንደሚችልም ብዙዎች ያውቃሉ። መካሪ ሲገኝ ደግሞ ማመስገን እንጂ ማውገዝ የሚተበክ አይደለም። ሁለተኛ፣ በትግል ግብ ላይ ምግልጽነት ያስፈልጋል። ዴሞክራሲ ለኔ ሌላው ዲያብሎስ ይውሰደው ማለትም አይቻልም። በቅርቡ ለምሳሌ አንድ ግለሰብ ሲናገር በ1997 ዓመተ ምህረት ዴሞክራሲ ነበር ብሎ ተፈጽሟል። ወያኔ ስልጣን ከያዘ ጀምሮ ጸረ ዴሞክራሲ እንደነበር፣ የኢህአፓ አባላትንና መሪዎችንም ደብዛ እንዳጠፋ፣ ወተር አረካን አርባ ጉጉን እንደወለደ፣ እስር ቤቶችን በእስረኞች እንደሞላ፣ እነ ፕሮፌሰር አስራትና ሌሎችንም እንዳገተ እንደገደለ፣ ተማሪዎችና አስተማሪዎችን እንዳሰቃየ ወዘተ። ተናጋሪው ከራሱ ኑሮና እስከ 1997 ዓመተ ምህረት ከወያኔ ጋር ከነበረው ቅርበት በመነሳት ብቻ ወያኔዎች የተበላሹት ከ1997 ዓመተ ምህረት በኋላ ነው ሲል ቀጥቷል። ድምጻችን ለራሳችን ለታገቱ እስረኞች አባሎች ብቻ ነው ያሉም ነበሩ። ለኔ ከተመቸኝ ወያኔ ካስጠጋኝ ዴሞክራሲና መልስ ተወራራሽ ናቸው ብዬ እምላለሁ ባዮች ዛሬም አሉ። ዴሞክራሲ አለገደብ፣
ዲሞክራሲ ለሁሉም ሳይሽራረፍ በሚለው መሰረታዊ አቋም ዙሪያ ነው የወያኔን ውድቀት እውን ለማድረግ መታገል የሚገባው። ትላንት ትግሉ ለሶሻሊዝም ነበር ብለው ሊተቹ የተነሱ ጥራዝ ነጣቆች ያገባቸው ጉዳይ ሶሻሊዝም ሲባል ዋናው ይዘቱ ዲሞክራሲና ህዝባዊ መንግስት መሆኑን ነው። ያባ ለምሳሌ ዲሞክራሲ አልገደብ ብሎ ለህዝብ ታገለ እንጂ ዲሞክራሲ ገደብ ብሎ አልቆመም። የወያኔ ጸረ ዲሞክራሲነትም ከመስረታውና ስልጣንም ከያዘ ጀምሮ ነው እንጂ እገሌና እገሌ ሲጣሉት የመጣ አይደለም። ነጋ ጠባ ባመቻቸው አገር ቤት የሚመላለሱ ለምን ሌሎች ዜጎች አገራቸው እንዳይገቡ ታገዱ አይሉም። በመዲናይቱ ሲጨፍሩ ሲቅሙ ሲሳከሩና ምህዋን ያልደረሱትን ሲያባልጉ ሲደፍሩ የባጁት ለምን ዜጎች በቃሊቲም በሌሎችም ማጎሪያዎች ተሳቃዩ ብለው የሚጠይቁ አይደሉም። መለስ ሞተ ብለው ያላዝናሉ እንጂ አንድ ማፈሪያ ትርፍራፊ ጉርሻ ብር ከምሳ የሚሸጥበት አገር የኢኮኖሚ እድገት አሻቀበ ብለው ይዋሻሉ እንጂ ቀለበት መንገድ ተሰራ ኮንዶሚኒየም ገለመሌ ብለው የወያኔ የገደል ማሚቶ ይሆናሉ እንጂ። ሶስተኛ ስለ ትግል ስልት እንዲሁ የተሳሳተ ግንዛቤን ይዘው ግና ከእኛው ዘራ ያቆብ በበለጠ ተፈላሰፍ የሚሉን በስተዋልና ይህንንም ምንትርክ ማሳረፍ ወይም ማሳረግ ያስፈልጋል። ሰለጠንና ዘመናዊ ፖለቲካውን አወቅ የትናንቶቹ ልዩነት ብለው ደም ተፋሰሱ ሲያሳዝን አለመሰልጠን ብለው የሚያሸፉና የስልጡን ፖለቲካ አባወራንን የሚሉ ሁሉ በየፊናቸው ትጥቅ ትግልንም ሆነ ይህንንም ያቀፈውን ለገብ ትግል ሲያወርዙና ሲሳለቁበትም ተደምጠዋል። ምን ማለታቸው ነው ሲባሉም ትጥቅ ትግል ጊዜ ያለፈበት ነው፣ ሁሉን ሰሪ ፈጣሪ አሜሪካ የሚቃወመው ነው፣ ደም ያፋስሳል፣ በትጥቅ ትግል እድልን የሚያገኙ ኃይሎች ከሚተኳቸው አይለዩም ወዘተ በሚል በአብላጫው መልኩ ለአገዛዝ መጎንበትን በሰላማዊ ትግል ሽፋን ይሰብካሉ። ዱላ ይቅር መላ ይሻላልም ሲሉ ተደምጠዋል። ሐቁ ግን ሌላ ነው። ያለው አገዛዝ ለልመናና ሰላማዊ ትግል ለተባለው ጆሮ ካለመስጠቱ ሌላ ዛሬ ባለማችን ትጥቅ ትግል ጊዜ ያለፈበት ሳይሆን የህዝብን ቀርቶ የቡድኖችን መልእክት ማስተላለፊያና ሚዛን መስጫ ሆኖ ያለ ነው። ደቡብ ሱዳን ከሰሜኑ የተገነጠለው በሰላማዊ ትግል ነው። የበርማ ካሬን ህዝቦች ለምሳሌ መብት ይከበርላቸው የተባለው ትጥቅ ትግል በማካሄዳቸው አይደለም። የምስራቅ ኮንጎ አማጽያን ለውይይት ይቅረቡ የተባለው ትጥቅ ትግል አካሄደው ከተሞችን በመያዛቸው አይደለም። ዛሬና ትናንት የመካከለኛው አፍሪካ አማጽያን ለምሳሌ የሶሪያ የማሊ አማጽያን ጋር መንግስታቱ ይወያይ ይደራደሩ የሚባሉት ትጥቅ ትግል በመካሄዱ አይደለም እንዴ? በኮትዲቯር ለስልጣን የበቁት ብረት ያነሱ አማጽያን አይደሉም? ትጥቅ ትግል አላማው ተደገፈም አልተደገፈም የፖለቲካ ትግሉ መቀጠያና ማፋፋሚያ ሆኖ ለተላላሚዎቹ ውጤትን እያስገኘ ነው። ራሱ አሜሪካ ከሶማሊያና ቤይሩት የፈረጠጠው በልመና ነው። አሜሪካ አባታችን ሆይ ብለው የሚማጸኑና በሰላማዊ ሰልፍ በዋሽንግተን ለውጥ ሊያመጡ የሚጥሩ ሁሉ አሳዛኝና አላዋቂ ተብለው የሚቀሩ ናቸው። ይህም ደግሞ ወደሚቀጥለው ወሳኝ ነጥብ ይወስደናል። አራተኛ፣ ብዙዎቻችን አሜሪካን አውግዘናል። ሲያንስ ነው። በዚያው ልክ ደግሞ አሜሪካ የዴሞክራሲና የነጻነት ጮራ ብለው ምድረ ቡሽ ኦባማ ነጻ አውጪያቸው ሲሆኑ የሚጠብቁ አሉ። ደጋፊም ተቃዋሚም መረዳት የሚገባቸው ግን አሜሪካ የራሷን ብሔራዊ ጥቅም እያስጠበቀች መሆኗንና ይህን እስካደረገች ድረስም ከአሜሪካ አንጻር ትክክል መሆኗንም ነው። ዘረኝነቱን እንተወውና ለጊዜው ወያኔ የአሜሪካንን ጥቅም እስካስጠበቀ ድረስ የኢትዮጵያን ሕዝብ ቢበድል ሆነ ቢጨርስ አሜሪካም ሆነ ምዕራቡ ግድ የለውም። ይህንን አለማወቅ ነው ወንጀሉ። የቻይናም ተመሳሳይ ነው። ቻይና የኢትዮጵያ ሆነ የአፍሪካ ህዝቦች ወዳጅ ሳትሆን በዝባዥና ብሔራዊ ጥቅሟን ለማሟላት አምራና ጨክና የምትጥር ናት። ሁሉም ባዕዳን የየራሳቸውን ጥቅም አስጠባቂ ናቸውና ከብሔራዊ ጥቅማቸው አንጻር ተገቢውን እያደረጉ ናቸው። የእኛ ወቀሳ የራሳቸውን ጥቅም ለማስጠበቅ ሲጥሩ የእኛን መርገጣቸውና መቀጥቀጣቸው ነው። ይህ በግንዛቤያችን ከገባ አሜሪካን ሆነ ቻይና ወይም ሌላ የአገሩን ጥቅም ሲያስጠብቅ ወይኔ ወይኔያችን ያቆማል። ያኔ እነዚህን ተምቾች ማስወገድ ወይም ማረቅም ከተቻለ እንዴት ስንል ተገቢውን ምላሽ እናገኛለን። በታሪክም ዛሬም በተጨባጭ በተመክሮ የተደገፈን ምላሽ ማለትም አሜሪካ ወይም ሌሎች ከወያኔ አገዛዝ ማባራቸው ስህተትና ጎጂ መሆኑን መረዳት አለባቸው። ይህ ደግሞ በምለላና በልመና ሳይሆን በእነሱ ሊደርስ የሚችለው ጉዳት ሊገባቸው በሚችለው ቋንቋ መሆን አለበት። ቤይሩትና ሶማሊያ፣ ኢራቅ፣ አፍጋኒስታን አሊያም ይቅደም ከተባለ እነ ቪየትናም ኢንዶቻይናን ማጤኑ ተገቢ ይሆናል። በልመና ሳይሆን በመራራት ትዕግስት ባጭሩ። ከዚህ ጋር በተያያዘ አንዳንዶች ትግልና ጊዜን ስተውም የሚተቹ አሉ። የሚታገል ድርጅት እድሜው ገፋ ብለው ውድቅ ሊያደርጉም ይጥራሉ። የሚያስተዛዝብ ነው። የደቡብ አፍሪካ ኤኤንሲ ከተቋቋመ 100 ዓመቱን በጥር ወር ሲያከብር በስልጣን ከበቃ ጥቂት ዓመቱ ብቻ ነው። በማሌዥያ፣ ታይላንድ እና ፊሊፒንስ ተቃዋሚዎች ጫካ ከገቡ 45 ዓመታት አልፏቸዋል። የኮሎምቢያ ፋርክ ቡድን ከ40 ዓመታት ትጥቅ ትግል በኋላ ዛሬ ለስምምነት ጉባኤ እየተጋበዘ ነው። የጅቡቲ ፍሩት ተቃዋሚ ቡድን ዛሬም ትጥቅ ትግል እያካሄደ ነው። ይህን ሁሉ መመርመርም ማወቅም አስፈላጊ ነው። ሻዕቢያም ከግቡ ለመድረስ 30 ዓመት በላይ እንደፈጀበት ማስታወስ ተገቢ ነው። ዋናው ግን ግቡ አወንታዊ ሆነ ሌላ የፈጀውን ጊዜ ፈጅቶ መታገሉ ቀዳሚ ነው። ግቡ ቀና ከሆነ ውጤቱም ቀናና ወቅታዊ ይሆናል። የወያኔ አገዛዝ ፈራሽና ጠፊ ነው። ዛሬ ያለውን ተጨባጭ ሁኔታ ስናጤ ነው አገዛዙ ከላይ እስከታች መበስበሱንና መሸራረፉን መረዳት እንችላለን። ቀሪው ስራ የወያኔን ድክመት ለውድቀቱ መጠቀም ነው። ይህ ምን ማለት ነው? በጋራም ሆነ በውሱን ስብስብ ሆነ በተናጠል ጸረ ወያኔነትን ማስቀደምና ማጠናከር። ለወያኔ ሰርጎ ገቦችና ፕሮፓጋንዳ ምንም ቀዳዳ ባለመስጠት ጸንቶ መታገል። አለመከፋፈል፣ በኢትዮጵያዊነት ጸንቶ መቆም። የወያኔ ዘረኛ አገዛዝ በተቻለው መጠንና ችሎታ ዜጎችን ከፋፍሎ አገርንም ከፋፍሎና አሽመድምዶ ሊገዛ ሞክሯል። ዛሬም እየጣረ ነው። ይህ ግን አልተሳካለትም። የሙሶሎኒም ጦር ዛሬ ወያኔ ቀርቶ በተግባር ሊያውለው የሞከረውን ጥሮ ደም ቢያፈስም ውድቅ ሆኖበታል። ምክንያቱም ከህዝብ መሰረታዊ እምነትና ፍላጎት ጋር የተጻረረ በመሆኑ ነው። ያለበት ጠባቦች ቢንጫጩም ቢያጓሩም አብላጫው የኢትዮጵያ ህዝብ አንድነቱ የሚያምንና በአንድነት መፍትሄንም የሚሻ ነው። መገንጠል የህዝብ አጀንዳ ወይም ፍላጎት አይደለም። የጠባብ ድርጅቶች መሪዎች ግን ራሳቸው የሚገዙት ህዝብና መሬት ይፈልጋሉና ግንጠላን ያቀነቅናሉ፣ ጥላቻን ያሰራጫሉ። ቀዳዳ ሲያገኙ ደግሞ ገዢ ከሆነው ኃይል ጋር ተደራድረው ፍርፋሪ ይለቃቅማሉ። ይህ እስኪሰለች ጊዜ አይተናል፣ ታዘበናል። ወያኔ ወደደም ጠላም ወደ ውድቀቱ እየተንሸራተተ ነው። ግና የጋራ ክፍፊትን ከእኛ ይጠይቃል። ለዚህ ዝግጁ ነን ወይ? ይህን ለመመለስ ሁለገብ ትንተና ያስፈልጋል፣ በግል ሳይሆን በጥልቀት። ጎህ ቀዷል፣ የወያኔ ቀብር ደወልም ተደውሏል። ለቀብሩ እንዘጋጅ። የመለሰን ብቻ ሳይሆን ያገዛዙን የሥርዓቱን ቀብሩን ለማድረግ በጋራ እንታገል። አላድና ጠባብ ነው። የወያኔ ቡድን ብሔራዊ ጥቅም ሲል ሆዱን አስቀድሞና ድፋቢልም ክልል አንድን በሚል ወስኖ አገርን ግን ሲጎዳና ሲያፈራርስ የቆየ ኃይል ነው። የኢትዮጵያን ብሔራዊ ጥቅም በተመለከተ ያለፉት አገዛዞች ሁሉ የሚወቀሱ ቢሆኑም በሚወገዝ ደረጃ የሀገራችንን ብሔራዊ ጥቅም ከአፈር ያደባየ የወያኔ አርመኔና ዘረኛ አገዛዝ ነው። ኢትዮጵያን የሚወድ ማንኛውም ዜጋ የወያኔን አገዛዝ ሊደግፍ ሆነ ሊወድ መቼም የሚጠበቅ አይደለም። እያንዳንዱ ሀገር ጥቅሙን ማስጠበቅ አለበት። በዓለማችን አብዛኛው መንግስት የሚያደርገው ይህንኑ ነው። በተደጋጋሚ አሜሪካንም ሆነ ቻይናን ወዘተ ከሀገራችን ጉዳይ በመነሳት አውግዘናቸዋል። ይህ መቀጠል ያለበት ቢሆንም ለኛ በስጭትና ቁጣ መንስኤ የሆነው እነሱ የራሳቸውን ብሔራዊ ጥቅም ማስቀደማቸውና ማስጠበቃቸው ነው። ዛሬ ቻይና አዲስ ተስፋፊና በዝባጅ አገር መሆኗ በሰፊው እየታየ ነው። የቻይና ገዢ ፓርቲም የቻይናን ጥቅም ለማስጠበቅ አፍሪካን እያደማና እየበዘበዘ ደናችንንም እያጠፋ ነው። እኛ አገራችንን የሚሸጥ ቡድን ገዢ ሆኖ ተሰይሟልና ለቻይና አመችቷታል። አስደናቂ ቢሆንም ዛሬም አሜሪካ ለኢትዮጵያ ደግ ያስባል ብለው የሚጮሁ ተላላ አይሏቸው ጅል ብዙ አሉ። አሜሪካ ብሔራዊ ጥቅሙን ስለሚያስጠብቅ ለዚህ ሎሌ የሆነውን ወያኔ ይደግፋል እንጂ ቡሽ ተባለ ኦባማ ነጡ ተቆሩ አሜሪካዊ ናቸውና የአገራቸውን ጥቅም ያስቀድማሉ። ለዚህም ነው ወንጀለኛና ነፍሰገዳይ የሆነውን መለስ ዜናዊን ሲያወድሱብን የከረሙት። ሁሉንም ባዳን ከአሜሪካ እስከ ግብጽና ቻይና ለምን የራሳችሁን አገር ብሔራዊ ጥቅም አስቀደማችሁ ብለን ልንወቅሳቸው ከመነሳታችን በፊት የአገራችንን ብሔራዊ ጥቅም የሸጠውን የወያኔ አገዛዝ ማውገዝና በትግልም ለማስወገድ መነሳት፣ መጣር፣ መታገል ይገባናል። ሁሉም ብሔራዊ ጥቅሙን ለማስቀደም መነሳት አለበትና ነው። የወያኔ አገዛዝ ገጽታ ወሮ በላው መለስ ብቻ አልነበረም። ኢትዮጵያዎች በርካታ ወያኔዎች ናቸው። ዘራፊዎቹ የመለስ ሚስትና ቅርብ ዘመዶች አገራችንን አምርረው የሚጠሩት እነ ስፋት ነጋና በረከት ስምኦን ተቃዋሚ ነን ብለው ያሉ የቀድሞ የመለስ ጓደኞች ግን የትግሬ የበላይነትን አቀንቃኞች ከበርቴ ነጋዴ የሆኑትን ይመለከቷል ሁሉ ናቸው። የወያኔ አገዛዝ የኢትዮጵያን ብሔራዊ ጥቅም በሚጻረር መንገድ የፈጸማቸው ወንጀሎች ኢንተራን ከመደገፍ ጀምሮ ምዕራባውያንን ለማስደሰትና በእነሱ ትእዛዝ መሰረት ሶማሊያን ወሮ ዜጎችን እስከ ማስጨረስ ድረስ ጸረ ኢትዮጵያነትን ቁልጭ አድርገው ያሳያሉ። ሶማሊያ በተለይም የዚያድ ባሬ አገዛዝ ኢትዮጵያን ሊያፈራርስ ቆርጦ የተነሳ ነበርና ክንዱን ለማዛል የተወሰደው ጸረ ሶማሊያ እርምጃ ይህችን ጎረቤት አገር ለብጥብጥና ፍርሻ ቢዳርጋትም ከኢትዮጵያ ብሔራዊ ጥቅም አንጻር ግን የጠቀመ እንጂ የጎዳ አልነበረም። በነበረው ተጨባጭ ሁኔታ
የመለስ አገዛዝ የሶማሊያ ፖለቲካ ግን ብሔራዊ ኢትዮጵያን ጥቅም ለማስጠበቅ ሳይሆን ከምዕራቦቹ ኢትዮጵያውያንን አስጨርሶ የገንዘብም የፖለቲካ ድጋፍ ለወያኔ ለማስገኘት በመሆኑ ከብሔራዊ ጥቅማችን አንጻር ጎጂ ሆኖ ቀጥሏል። የሀገራችንን መሬት ለሱዳን አሳልፎ የሰጠው ወያኔ የሀገራችንን ደም መሬትና ደን ለቻይና ለህንድና ለአረቦች እየቸበቸበው ወያኔ ህፃናትን ለህገወጥ ጉዲፈቻ አቅርቦ በሚሊዮኖች ዶላሮች የከበረ ወያኔ ወጣት ሴቶች ወደ አረብ ሀገሮች ለዘመናዊ ባርነት እየሸጠ የከበረ ወያኔ ለቀሳፊው በሽታ ታማሚዎች እርዳታ የሚመጣውን ገንዘብ የመለስ ሚስት በተቆጣጣሪነት መድቦ የዘረፈ ወያኔ ስንቱን ዜጋ ያፈነና ያገተ ወያኔ ብሔራዊ ጥቅም አስጠባቂ ሳይሆን አገራችንና ማፈሪያ በመሆኑ ሁሉም ዜጋ ሊነሳበትና ሊታገለው ያስፈልጋል። የወያኔ አገዛዝ መነሻው መሰረቱና ዛሬ የሚያስከተለው ፖለቲካ ጸረ ኢትዮጵያነት ነው። ለዚህ ነው ለዚህ ዘረኛ አገዛዝ ተለሳልሰው ድርድርም እርቅም እየጠየቁ ያሉት ሁሉ አወቁትም ሳቱትም የኢትዮጵያን ብሔራዊ ጥቅም እየጎዱ ያሉት። ወያኔን ማቀፍና ኢትዮጵያን መውደድ መቼም አብረው የሚጓዙና የሚቻቻሉም አይደሉም። ብሔራዊ ጥቅምን አሳልፎ ከመስጠት አንፃር ጥፋተኛው ወያኔ ብቻ እንዳልሆነ የሚታወቅ ነው። ዜጎችን ለባዕድ ሽጠው የከበሩ አሉ። የባዕዳንን ጥቅም ለማሟላት ብለው የደርጉን አገዛዝ ሚስጥር የሸጡም ብዙ ነበሩ። አንዳንዶቹ ዛሬ በአሜሪካ ቦታ ሲሰጣቸው፣ ሌሎች ደግሞ ብዙ ቢጎዱም ብዙ ሚስጥር ያወቁ ነበሩና የተስፋ የወልደ ስላሴ አይነቶቹ ታግተው ከርመው በህመም ሞተ ተብለው ተገለዋል። ለአሜሪካ፣ ለእንግሊዝ፣ ለእስራኤል ወዘተ የስለላ መዋቅሮች ተቀጥረው የሚሰሩ በኢትዮጵያ የተወለዱና ዛሬም ኢትዮጵያዊ የሆኑ በርካታ ናቸው። እነዚህ ናቸው በተቃዋሚ ድርጅቶች ላይ አሉታዊ መረጃ እያቀረቡ ችግር ፈጣሪዎች የሆኑ። አንዳንዶቹ ደግሞ ተቃዋሚ መስለው በባዕድ ትዕዛዝ ድርጅቶችን እርስ በርስ ያጣላሉ፣ ይከፋፍላሉ። ሁሉም ግን ቅንጣትም የአገር ፍቅር የላቸውም። ለኢትዮጵያ ጥቅም ሳይሆን ለራሳቸው ሆድ የቆሙና ለባዕድም ጥቅም የተሰለፉ ናቸው። የሚታገሉትን በማጋለጥና ለጥቃት አሳልፎ በመስጠት የግል ጥቅማቸውን የሚጠብቁ ናቸው። እነዚህንም ማጋለጥና ምሮ መታገል አስፈላጊ ሆኖ ዛሬ ይገኛል። ከሀገር በላይ ማንም ምንም የለምና የኢትዮጵያን ብሔራዊ ጥቅም ማስቀደም ለአገር ወዳድ ዜጋ ግዳጅ ነው። ያገዛዝን ሆነ የዜጋን ማንነት መፈተኛው ይህ ነው። የማንን ጥቅም ያስቀድማል? የሀገርን ወይስ የባዕድን? የሆዱን ወይስ የኢትዮጵያን? ለዚህ የሚሰጠው መልስ ማን ማንና ምን እንደሆነ በግልጽ ያሳያል። ዛሬ የይስሙላ ጠቅላይ ሚኒስትር የተባለው ወንጀለኛና ዘረኛ መሰሎቹን የሲዳማን ህዝብ ፈጅተው አማራ በሚል ሺዎችን አፈናቅለው ባለበት ጸረ ኢትዮጵያ ቢባሉ ተገቢ ነው። የጋምቤላን ሺዎች ያስገደሉ እነመለስ፣ አባይ ፀሐየ፣ ባርናባስ ወዘተም ጸረ ኢትዮጵያ ጸረ ህዝብ ናቸው። በዚህ መስክም እነ ስብሐት ነጋ፣ በረከት ስምኦንና ሌሎችም ተጠያቂ ናቸው። በአባይ ወንዝ ጥያቄ ስንቴ ለግብጽ አሳልፈው እንደሰጡን ዛሬ ትልቅ ግድብ ልንሰራ ነው በሚለው የዝርፊያ አቅዳቸው ሊሸፈን ወይም ሊሰረዝ የሚችል አይደለም። በየጊዜው ከሃዲዎችና አገርን የሚሸጡ ባንዶች ብቅ ብለዋል። በጣሊያን ወረራ ጊዜ በማሪያ ቴሬዛ የተገዙና አርበኞችን ያጋለጡና ያስገደሉ ባንዶች ነበሩ። በደርግ ጊዜም በህዝብ ላይ ሽብር የፈጸሙ አርመኔዎች ለአሜሪካ፣ ሩሲያ፣ እስራኤልና እንግሊዝ ተገዝተው አገርን ያስጠቁ ዘመናዊ ባንዳዎችም ጥቂት አልነበሩም። ወያኔ ግን በአገዛዝና በቡድን ደረጃም ጸረ ኢትዮጵያነት በመሆኑ መለያው ኢትዮጵያን ባለው አቅም ሁሉ አስጠቅቷል፣ ዛሬም እያስጠቃ ነው። የኢትዮጵያን ብሔራዊ ጥቅም ለዘረኝነቱ፣ ለሆዱና ለባዕዳን የሸጠ ቡድን ነው። ባመረረና ምህረት አልባ በሆነ ህዝባዊ ትግል መወገድ ያለበትም በዚህ የተነሳ ነው።
ካልታገሉ I'm not sure. ካልንጂ ቆም ነገር መስራት በጣም ቀላል ነው። ሰውነት ማማር ያቅታል እንጂ ቆም ነገር መስራት